थ्रू द बाइबल अम्हारिक प्रोग्राम नंबर 418 नवंबर 7, 2005 मंडे इवनिंग। ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ለመጀመሪያ ጊዜ ይህንን የራዲዮ ፕሮግራም ወይም የመጽሐፍ ቅዱስ ጥናት ክፍለ ጊዜ ለማዳመጥ የቀረባችሁ የዘወትር አድማጮቻችን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስም በእያላችሁበት ይድረሳችሁ እንደምን አመሻችሁ እያልን የዛሬውን ዝግጅታችንን እንጀምራለን። በእውነት እግዚአብሔር አምላካችን ዛሬ ለተጠማች ነፍስ ዛሬ እግዚአብሔር ምን ይናገረኛል ላለችና ተዘጋጅታ ወደ ጌታ ማዕድ ለቀረበች ደግሞ እግዚአብሔር ታላቅ ስንቅን እንዳለው ሳረጋግጥላችሁ በጌታ አምነቴ ጽኑ ነው። እግዚአብሔር የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖች ከአንደኛ ነገሥት ምዕራፍ 10 ቁጥር 6 እስከ ምዕራፍ 11 ቁጥር 43 ድረስ ያለውን በጌታ መንፈስ ቅዱስ አስተማሪነት አብረን አንድ ላይ እንመለከታለን። በልባችን ዙፋን ላይ ጌታ ኢየሱስ ክርስቶስን እያነገስን ከእግሮቹ ስር ሆነን ቃሉን እንማራለን እንደ ማርያም። አዎ እንካ ልቤን ንገስበት ኑሮዬን እንካ ንገስበት እያልን ወደ እግዚአብሔር ቃል ወደ ማዕዱ ደግሞ በዚህ ዝማሬ እንቀርባለን። እግዚአብሔር አምላካችን በእውነት የተመሰገነ ይሁን። በዚህ ዝማሬ ውስጥ ለብዙዎቻችን የጌታ መንፈስ ቅዱስ ኃይል ወደ ልባችን ሰርጾ እንደገባ እግዚአብሔርም እንደተናገረን እንዳስተማረን እኔ እምነቴ በጌታ የጸና ነው። ጌታ የተመሰገነ ይሁን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ባሪያዎች ወንዶችና ሴቶች ልጆች ደግሞ በዚህ ሰዓት እነሆ ካንተ ለመማር ቀርበናል፣ እንደሚያስፈልገው አድርገ እንደሚገባንም ቋንቋ እንዳቅማችን ምልት መግበን እግዚአብሔር ሆይ አንተ ከኛ ጋር አለህና እጅግ አድርገን እናመሰግንሃለን። በዚህን ሰዓት የምንማረውን ቃልህን ደግሞ ባርክልን፣ በጌታ መንፈስ ቅዱስ አስተማሪነትም ከመጀመሪያው እስከ መጨረሻው እንድትመራን አሳልፈን ለአንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም እንታደርጋለህና እናከብርሃለን። አሜን። ባለፈው ክፍለ ጊዜ ጥናታችን ታስታውሱ እንደሆነ ከአንደኛ ነገሥት ምዕራፍ 10 አንዳንድ ነገሮችን መመልከት ጀምረን ነበር። ያውም ሰለሞን በሳባ ንግሥት ስለመጎብኘቱ፣ የሳባ ንግሥት ሰለሞንን ለመጎብኘት መምጣቷ የሚያሳየው ሰለሞን በዚያን ጊዜ ለነበረው ዓለም የእግዚአብሔር ምስክር መሆን እንደ ተሳካለት ነው። የሰለሞን ዝና በዓለም ሁሉ ስለወጣ ብዙ ሰዎች ያው የሆነውንና እውነተኛውን አምላክን እግዚአብሔርን ሊያመልኩ ወደ ኢየሩሳሌም ይመጡ ነበር። በመጀመሪያው ዘመን ወደ ዓለም ሁሉ ለምስክርነት እንድትወጣ የታዘዘችው እስራኤል ሳትሆን ቤተ ክርስቲያን ናት። ካልድ በኋላ እስራኤል ለእግዚአብሔር ታዛ ብትሆን ኖሮ ለዓለም ምስክር እርሷ ትሆን ነበር፣ ዓለሙም ለአምልኮ ወደ ኢየሩሳሌም ይመጣ ነበር ብለናል። በምዕራፍ 10 ውስጥ ወገኖቼ የሰለሞን በዚያን ዘመን የነበረው ትልቅ ተሰሚነትን በትልቁ ወይም ዋናው ርዕስ አድርገን እንመለከታለን። የዚህች ንግሥት ለጉብኝት መምጣት የሚያሳይን የሰለሞን መንግሥት የእግዚአብሔር ወኪል ሆኖ በዓለም ሁሉ ያሳደረውን ተጽዕኖ ተሰሚነትን ነው ብለን ትምህርታችንን መደምደማችን የሚታወስ ነው። ዛሬ እንግዲህ ቀደም ብዬ እንደተናገርኩት ከአንደኛ ነገሥት ምዕራፍ 10 ከቁጥር 6 እና 7 እነሆ ቃሉን እንጀምራለን እና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ይህንኑ ክፍል ተመልከቱ። እንዲህ ይላል፣ ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔም መጥቼ በዐይኔ እስካይ ድረስ የነገሩኝን አላመንኩም ነበር፣ እነሆም እኩሌታውን አልነገሩኝም ነበር። ጥበብህና ሥራ ከሰማሁት ዝና ይበልጣል ስትል ተናገረችው። ከተነገራት ውስጥ ግማሹን ያክል እንኳን ንግሥት ሳባ አላመነችም ነበር። መጣ ባየች ጊዜ ደግሞ ግማሹን ያክል እንኳን እንዳልነገሯት ተገነዘበች ወይም ተረዳች። ዛሬ ወገኖቼ ስለ ኢየሱስ ክርስቶስ ስለ ጌታችን ግማሹን ያክል እንኳ አልተነገረንም። አዎ እሱ ከዚህ ከሰማነውና ካየነው ብዙ ነገር የሚልቅ የሚሻል የበለጠ እንዳለው ማወቅ መቻል አለብን። እግዚአብሔር ይክበር ይመስገን። ከቁጥር 8 እና 9 ደግሞ እንዲህ የሚለውን ቃል እናነባለን። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎች እነዚህ ባሪያዎች ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶታልና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳ ይላል። ይህ ነበር የእርሷ ምስክርነት። እንደሚመስለኝ ይህ አነጋገሯ ሕያውና እውነተኛ የሆነውን አምላክ ለመፈለግ እንደ መጣች ይገልጻል። ቁጥር 10 ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቱ የከበረም እንቁ ሰጠችው። የሳባ ንግሥት ለንጉሡ ለሰለሞን እንደ ሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር ይላል። ይቺ ንግሥት ታላቅ ሀብትን ይዛ መጣ ለሰለሞን ሰጠችው። ቁጥር 11 እና 12 ከአፈርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከኦፊር አመጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑ መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም ይላል። ኪራም የጢሮስ ንጉሥ ነው። መርከበኞችም ነበሩት። ሰለሞን የሕንፃ ሥራ መርሃ ግብሩን እንደ ቀጠለበት በዚህ እንረዳለን። ለእግዚአብሔር ቤትና ለቤተ መንግሥቱ ምሰሶን ባስመጣው እንጨት እንደ ሠራና እንዲሁም ለመዘምራኑ የሚሆን መሰንቆና በገና እንዳደረገ ከዚሁ ክፍል መረዳት ወይም መገንዘብ ይቻላል። ቁጥር 13 ንጉሡም ሰለሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች ይላል። የሳባ ንግሥት እግዚአብሔርን ለማወቅ መምጣቷ ከብዙዎች ውስጥ አንዱ ምሳሌ ነው። በተመሳሳይ ሁኔታ ወገኖቼ የሐዋርያት መጽሐፍ ብዙ ሰዎችን ዘግቦ እናያለን። ለምሳሌ የኢትዮጵያዊ ጃንደረባ፣ የጤርሴሱ ሳውልና ቆርኔሌዎስ ይገኙበታል። በዚያን ወቅትም በብዙ ሺህ የሚቆጠሩ ወደ ኢየሱስ እንደ መጡ አንብበናል። በሰለሞንም ዘመን በብዙ ሺዎች የሚቆጠሩ ሰዎች እግዚአብሔርን ለማወቅና በሰለሞን በኩል ያደረገውን ታምራት አይቶ ምስክሮች ሊሆኑ ወደ ቤተ መቅደሱ ይመጡ ነበር። አሁን ወደ ሰለሞን ስለመጣው ወርቅ እንመለከታለን። ከቁጥር 14 እስከ 16 ያለውን ተመልከቱ። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብም ነገሥታት ሁሉ፣ የምድርም ሹማምንት ከሚያወጡት ሌላ በየዓመቱ ለሰለሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ንጉሡም ሰለሞን ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበረ ይላል። ተመልከቱ እንግዲህ 666 መክሊት ወርቅ በየዓመቱ ለንጉሡ ሰለሞን ይገባለት ነበረ የሚለውን ለመገመት ይቸገራሉ። መንግሥቱ በማደጉ ቁንጮ ላይ ደርሶ ነበር። በመሠረቱ ዳዊትም ወደዚህ ደረጃ አድርሶት ነበር። ነገር ግን አሁን ሰለሞን መንግሥቱን በመምራትና ሰላምን፣ ደስታን፣ ብልጽግናና የተትረፈረፈ ሕይወትን በመምራት እዚህ አደረሰው። ቁጥር 22 ለንጉሡም ከኪራም መርከቦች ጋር የቴርሴስ መርከቦች ነበሩት። በሦስት በሦስት ዓመትም አንድ ጊዜ የቴርሴስ መርከቦች ወርቅና ብር፣ የዞንም ጥርስ፣ ዝንጀሮና ዝንጉርጉር ወፍ ይዞ ይመጡ ነበር ይላል። እነዚህ ሁሉ የቅንጦት ዕቃ ናቸው። እነዚህን ሁሉ ይዘው ነበር የዓለም ሕዝቦች ወደ ሰለሞን ደጃፍ ይመጡ የነበረው። ሰለሞን ምን አደረገላቸው ይሆን? ለእነዚህ ሕዝቦች ኃያሉን እግዚአብሔርን ከመንገርና ከመመስከር ይልቅ ባመጡለት ጦጣዎችና ወፎች በመዝናናት ጊዜውን ያሳልፍ ወይም ያጠፋ ነበረ። ቁጥር 24ን ተመልከቱ። ንጉሡም ሰለሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበብ ይሰማ ዘንድ የሰለሞንን ፊት ይመኝ ነበር ይላል። ከንግሥተ ሳባ በኋላም ብዙ ሰዎች የሰለሞንን ጥበብና ዕውቀት ለማየት ወደ ኢየሩሳሌም ይመጡ ነበረ። የእግዚአብሔርም እውነተኛ አምላክነትና ሕያውነት በሰለሞን እጅ ሥራዎች ይገለጡና ይታዩ ነበረ። ሰለሞንም ለዓለም ምስክር መሆን ጀመረ። መንግሥቱም እጅግ ከፍ ከፍ ብሎ ከአካባቢው ካሉ መንግሥታት ሁሉ በለጠ። እስቲ ያለፍ ብለን ቁጥር 25ን ደግሞ እኒ ከእነርሱም እያንዳንዱ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሣሪያ፣ ሽቱም፣ ፈረሶችና በቅሎች እየያዘ ይመጣ ነበር ይላል። በግልጽ ለመናገር ያክል ወገኖቼ፣ እነዚህ ጎብኚዎች በሚያመጡለት ስጦታ የመንግሥቱን ባለጠጋነት ሊያስመሰክሩ የሚችሉ ብዙ ሕንፃዎችን ሰለሞን ሊገነባ ችሏል። በኋላ ላይ ግን በእርግጥ ይህ ለእስራኤል በሌላ መንግሥት መዳከምና መከፋፈል ብሎም መጥፋት ምክንያት ሊሆን ችሏል። አሁን ደግሞ ቀጠል በማድረግ ከቁጥር 26 እስከ 29 ያለውን ቃል እንመለከታለን። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። 1400 ሰረገሎች፣ 12,000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡም ጋር በኢየሩሳሌም አኖራቸው። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባ ምንጨት ብዛት በቈላ እንደሚበቅል ሾላ ሆነ። ሰለሞንም ፈረሶችን ከግብፅና ከቄዌ አገር አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቄዌ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ብር ከግብፅ ይወጣ ነበር። እንዲሁም ለኬጥያውያንና ለሶርያ ነገሥታት ሁሉ በእጃቸው ያወጡላቸው ነበር ይላል። ሰለሞን በርግጥም በመንግስቱ እጅግ ብዙ የሆነ ሀብትን አከማቸ። በዚያን ወቅትም የወርቅ የብርና የከበሩ ድንጋዮች ንግድ ሳይሞካከር አልቀረም። ወገኖቼ ዛሬ የሚያባትላችሁ ነገር ምንድነው? ከእግዚአብሔር ቃል ውጪ የሆናችሁ ነውን? ወይስ ጦጣዎችን እየሰበሰባችሁ ነው? ለእግዚአብሔር ቃል ከመታውሉለት ጊዜ ወይም ከመታጠፉለት ጊዜ በበለጠ ለመዝናናት እያዋላችሁ ነውን? ይህም ማለት ለእግዚአብሔር ቃል የምትሰጡት ጊዜ ለመዝናናት ለምትሰጡት ጊዜ ያነሰ ነውን? በዛሬ ጊዜ የእግዚአብሔርን ሥራ ከመርዳት ይልቅ ብዙ ገንዘብ ለመዝናኛና ለማጋጌጫ እየዋለ ነው። ስለ ወርቃችሁ፣ ስለ ብራችሁና የከበረ ድንጋያችሁ ምን ታስባላችሁ? ከጌታ ይልቅ ሀብታችሁን ለማብዛት ትሮጣላችሁን? ውድ አድማጮቼ የተጠራ ነው ለዓለም ምስክር እንድንሆን ነው። ጦጣዎችንና ወፎችን ለመሰብሰብ ብንሄድም እንኳን እግዚአብሔር በእኛ ላይ ምሕረቱን ያበዛል፣ ምሕረትም አለው። ዛሬውኑ ይህን ቃል በሰማን ወቅት በዚች ደቂቃ ወደ እግዚአብሔር እንመለስ። በጊዜው እንንቃ። ሁሉን ለእግዚአብሔር ክብር እናውለው። እግዚአብሔር እየተመሰገነ ይሁን። በቀረን ጊዜ ደግሞ እግዚአብሔር ቢረዳን የምዕራፍ 11ን አጠቃላይ ትምህርት አብረን አንድ ላይ እንመለከታለን። ውድ አድማጮች በዚህ ምዕራፍ ውስጥ የሰለሞንን ሀፍረትና ሞት እንመለከታለን። በምዕራፍ 11 ውስጥ የሰለሞንን ሀፍረትና ሞት እናያለን። በመጽሐፍ ቅዱስ ገጾች ውስጥ ታላቅ ውድቀት ያጋጠመው ሰው ቢኖር ወገኖቼ ሰለሞን ነው። ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል የሚለው የእግዚአብሔር ቃል በትክክል እንደሚሠራ ከዚህ ክፍል መረዳት እንችላለን። ሉቃስ ምዕራፍ 12 ቁጥር 48ን ተመልከቱ። እስካሁን በምድር ላይ ከኖሩት ሰዎች ይልቅ ብዙ ጥሩ አጋጣሚዎችን ያገኘ ሰው ቢኖር ሰለሞን ንጉሡ ነው። ወገኖቼ ይህ ንጉሥ አካሄዱን ከእግዚአብሔር ጋር ቢያደርግም የሐሰት ሃይማኖት መለያ የሆኑትን ሊያስወግድ አልቻለም። ስለዚህም ጅማሬው ውድቀት የበዛበትና ለክርስትናም አርአያ ወይም ምሳሌ የሚሆን አልነበረም። አንደኛ ነገሥት ምዕራፍ 3 ቁጥር 3ን ልብ ይሏል። ለምጽ በሰውነት ላይ መውጣት ሲጀምር ከትንሽ ምልክት ተነስቶ ወይም ጀምሮ ነው። ሰለሞን ልቡን ከአምላኩ ከእግዚአብሔር ያሸፈቱት 1000 የአሕዛብ ሚስቶች ነበሩት። ልብ በሉ፣ ሰለሞንን ከአምላኩ ከእግዚአብሔር ልቡን ያሸፈቱ 1000 የአሕዛብ ሚስቶች ነበሩ። በዚህም ምክንያት እግዚአብሔር ጠላቶችን በሰለሞን ላይ አነሳሳበት። ኢዮርብዓምም ተቃዋሚ ሆኖ እንዲነሳ ፈቀደለት። በመጨረሻም መንግሥቱን ለሁለት ከፈለው። እጅግ አሳዝናችሁ ምን ወገኖቼ? የሰለሞን እግዚአብሔርን መተው የሚያወሳው ደግሞ ቁጥር 1 ነው። ተመልከቱ። ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጣውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ ይላል። እጅግ ልብን የሚነካ ልብንም የሚያሳዝን ክፍል ነው። ይህ የእግዚአብሔር ሰው ሰለሞን 1000 የአሕዛብ ሚስቶች እንደነበሩት ተመልክተናል። ሴቶችን በሚመለከት ሰለሞን ታዲያ የአባቱን የዳዊትን መንገድ ሲከተል እናያለን። ከሁሉ የሚከፋው ደግሞ የአባቱን የዳዊትን ሌላኛውን የሕይወት ገጽታ አለመከተሉ ነው። ሰለሞን ቤተ መንግሥት ውስጥ እንዳደገ ሁላችሁም ታስታውሳላችሁ። ምንም አይነት ችግርና መከራ አላጋጠመውም። ተሞላቆ ነው ያደገው። ስለዚህም የሴታ ሴት ባህሪ ይዞ ነበር ይህ ሰው ያደገው። ዳዊትም ባደገበት ፈተና ውስጥ አላለፈም። ማለትም ዳዊት ባለፈበት መከራ ውስጥ ሰለሞን አላለፈም። ሰዎች እንደ ልማድ አድርገው አንዳንድ ነገሮች በቤታቸውና በቅጥር ግቢያቸው እንደሚሰበሰቡ ሁሉ ሰለሞንም በዙሪያው ከሁሉም ግዛቶች ሴቶችን መሰብሰብ ጀመረ። እነዚህም ሴቶች የሰለሞንን ልብ ለወጡ። ከአምላኩም ከእግዚአብሔር ሸፍቶ በሴቶች ውበት አምልኮን ጀመረ። የእምነቱም ጉልበት ከመላላቱም በተጨማሪ ወደ ጣዖታት እንዲያዘነብልና በምድሪቷ ውስጥም እንዲያስፋፋ አደረጉት። በዚህም የእግዚአብሔርን ግልጽ ትእዛዝ ሲተላለፍ ሲወድቅ ከእግዚአብሔርም ጋር ሲቃረንና ሲጣላ እንመለከተዋለን። ወገኖቼ እኔና እናንተ በዙሪያችን ዛሬ ያሰባሰብናቸው ነገሮች ከእግዚአብሔር የሚለዩን ምንድን ናቸው? ቁጥር 2 እግዚአብሔር የእስራኤልን ልጆች አምላካቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ ይላል። እንዴት ልብን ይሰብራል! የሰለሞን ሐሳብ ከሴቶች ጋር ዘወትር ማሳለፍ ነበረ። መቀለድ፣ መማገጥ፣ መጫወት ነበረ። ይህ ሰው ከተለያዩ እጅግ ብዙ ሴቶች ጋር ስላደገ በሕይወት ውስጥ ያለውን አስቸጋሪ ውጣ ውረድ አላጋጠመውም ወይንም ደግሞ አያውቀውም ነበረ። ልክ ለአቅመ አዳም ከደረሰበት ጊዜ ጀምሮ ሰለሞን ጊዜውን የሚያሳልፈው ሴቶችን በመሰብሰብ ነበረ። በእነርሱም ፍቅር ተጠምዶ ነበር የሚውለው። በዚህም ሥራው እግዚአብሔር ሊገናኘው ወደደ። እግዚአብሔር ሰለሞን የሚያደርገውን ነገር አልተቀበለም፣ አልወደደም። መጽሐፍም የሚለው ይህንኑ ነው። ሁለት ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና የሚለውን ቃል ከቁጥር 9 እስከ 13 ባለው ስፍራ መመልከት ይቻላል። እስቲ እናንብቦ። እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። እግዚአብሔርም ሰለሞንን አለው፣ ይህን ሰርተሃልና ያዘዝኩህንም ቃል ኪዳኔንና ሥርዓቴን አልጠበክምና መንግሥትህን ካንተ ቀዳድጄ ለባሪያ ሰጠዋለሁ። ነገር ግን ከልጅ እጅ እቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመን አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግሥቱን ሁሉ አልቀድም ይላል። እግዚአብሔር በሰለሞን መቆጣቱን ከዚህ ክፍል እንመለከታለን። አንዳንድ ሰዎች ተነስተው ተመልከቱ፣ እግዚአብሔር ለሰለሞን 1000 ሚስቶች ፈቀደለት ሲሉ እንሰማቸዋለን። የእግዚአብሔር ቃል ግን ትምህርት የሆነን ዘንድ ተጽፏልና ሁሉን በትክክል ዘግቦት እናገኛለን። ቅዱስ ቃሉ እንደሚነግረን እግዚአብሔር ተቆጣ ይላል እንጂ እግዚአብሔር ሰለሞን 1000 ሚስቶችን ስላገባ ወይም 1000 ሴቶችን በዙሪያው ስላሰባሰበ ተደሰተ፣ ፈቀደለት፣ አልነቀፈውም የሚለውን ቃል ከመጽሐፍ ቅዱስ ከቶም አናገኝም። እግዚአብሔር ምንጊዜም ቢሆን ኀጢአትን ሳይቀጣ አልፎ አያውቅም። ዛሬ በድብቅ ከኀጢአት ጋር የቃቃ ጨዋታ የምትጫወቱ ካላችሁ ወገኖቼ፣ ጌታ ሳይቆጣ በምሕረት እጆቹ ላይ አሁኑኑ ትወድቁ ዘንድ መክራችኋለሁ። ንጉሡ ሰለሞን የሥራውን ዋጋ አገኘ። በዚህን ጊዜ ከእናንተ አልቆረጥ እያለ ልባችሁን እያማለለ እንደ መዥገር ተጣብቆ ከእግዚአብሔር መንገድ ፈቀቅና ሸርተት ያደረጋችሁ ኀጢአት ምን ይሆን? ወገኖቼ አሁኑኑ ተመለሱ፣ ምሕረቱ አያልቅምና ጌታ ደግሞ በእውነት ይታደጋችኋል፣ ይረዳችኋል። እግዚአብሔር መንግሥቱን ሁሉ ከሰለሞን እንደማይወሰድ ተናገረም። አንድ ነገድም ለሰለሞን ልጅ እንዲቀራ አደረገ። ያም ነገድ የቢንያም ነገድ ነው። ሰለሞን ደግሞ ከይሁዳ ነገድ ነው። እንደ ተለመደውም ይህ ነገድ ከእርሱ ጋር ነው የቆመው። ስለዚህም ቢንያምና ይሁዳ ተከፍለው ከዳዊት ወገን ጋር እየሄዱ ናቸው። ሌሎች በስተ ሰሜን የነበሩ 10 ነገዶች ኢዮሮብዓምን ተከተሉ። ቀጠል በማድረግ ደግሞ ስለ ሰለሞን መቀጣት የሚያወሳውን ክፍል እንመለከታለን። አሁን የሰለሞን ግዛት ማክተሚያ ላይ መተናል ወይም ደግሞ ደርሰናል። እግዚአብሔርም በዚህ ሰው ላይ ይመለስ ዘንድ ከወደቀበት ማጥያቱ ይነቃ ዘንድ በሕይወቱ ላይ ችግር ማምጣት ጀምሯል። ለክፎች ሰላም የላቸውም ይላል አምላኬ የሚለው የእግዚአብሔር ቃል በትክክል እየተከናወነበት ነው። ኢሳይያስ 57 ቁጥር 21 ሰለሞን ሲለማመደው የነበረው ሰላምን ነው። አሁን ግን በመንግሥቱ ውስጥ ለመጀመሪያ ጊዜ ጦርነት ሊከሰት ወይም ሊደረግ ነው። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሃዳድን ጠላት አድርጎ በሰለሞን ላይ አስነሳው የሚልን ቃል ከቁጥር 14 እንመለከታለን። ከቁጥር 26 እስከ 28 ባለው ስፍራ ደግሞ ኢዮርብዓም የሰለሞን ባሪያ መሆኑን እንመለከታለን። ኢዮርብዓም ማን ነው ለምትሉ ሰዎች መልስ ይሰጣል ማለት ነው። ከቁጥር 26 እስከ 28 ያለው ሰለሞን የሚያውቀው ጽኑ ኃያልና በሥራ የተመሰገነ ሰው እንደሆነ ነው። ስለዚህ ሰለሞን ከፍ ከፍ አደረገው፣ ከፍተኛ ሥልጣንም ለዚህ ሰው በመስጠት የሥራው ኃላፊ አደረገው። በዚያን ጊዜ ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከአስራ ሁለት ቆራረጠው። ኢዮርብዓምንም አለው፣ አስር ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና፣ እነሆ ከሰለሞን እጅ መንግሥቱን እቀዳለሁ፣ አስሩንም ነገዶች እሰጣለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኳት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል የሚልን ቃል ደግሞ ከቁጥር 29 እስከ 32 ባለው ክፍል እንመለከታለን። ነቢዩ አኪያ የለበሰውን አዲስ ልብስ ይዞ 12 ቦታ ቆራረጠው። አስሩን ቁራጭ ከሰጠው በኋላ እግዚአብሔር አስሩን ነገዶች ሰጥቶሃል፣ መንግሥቱም ይከፈላል አለው። እግዚአብሔር እስራኤልን ሁለት መንግሥት አድርጎ የከፈለው ለምንድን ነው ትሉ ይሆናል። ይህንን ከቁጥር 33 እንመለከታለን። ጥለውኛልና ለሲዶናውያንም አምላክ ለአስታሮት፣ ለሞዓብም አምላክ ለካሞሽ፣ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴን የሚጠብቁ ዘንድ በመንገዴ አልሄዱምና ይላል እግዚአብሔር። ተመልከቱ እንግዲህ ነቢዩ መልእክቱን ቀጥሏል። ለዳዊት ሲል እግዚአብሔር መንግሥቱን ከሰለሞን እጅ አልወሰደም፣ ነገር ግን ከሰለሞን ልጅ እጅ አስሩን ነገድ ወስዶ ለኢዮርብዓም ሰጠ። ከዚህ ነገር በኋላ ኢዮርብዓም ነፍሱን ለማዳን ሲሸሽ ከቁጥር 40 እንመለከታለን። ሰለሞንም ኢዮርብዓምን ሊገለው ወደደ። ኢዮርብዓምም ተነስቶ ወደ ግብፅ ኮበለለ። ወደ ግብፅም ንጉሥ ወደ ሺሻቅ መጣ። ሰለሞንም እስኪሞት ድረስ በግብፅ ተቀመጠ ይላል። የሰለሞንን ሞት ደግሞ የሚያወሳን ቁጥር 41 እስከ 43 ያለው ነው። ይህ የዛሬው የመጨረሻ ክፍላችን ይሆናል። የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እንሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበር። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ ይላል። ወዳጆቼ የሰለሞንን ሥራና ጥበብ ሁሉ በአንደኛና ሁለተኛ ዜና ላይ በሚገባ እንመለከታለን። በዚህም ዓለም ያሉትን ንብረቶች የሰበሰበ በእነርሱም ያሸበረቀ መሪ ሰው ነበረ ሰለሞን። በመንግሥቱ ያለ ሁሉ የሚያየው ሀብቱን፣ ብልጽግናውን፣ ክብሩን ነበረ። ነገር ግን ለእግዚአብሔር የሚመች ሰው አልነበረም። በኃጢአት ወጥመድ ውስጥ ገብቶ ተይዟል። ከዚህ ሁሉ ደግሞ እኛም ዛሬ እንድንሸሽ የእግዚአብሔር ቃል ይመክረናል። አዎ እንሽሽ ወገኖቼ፣ ከኃጢአት እንሽሽ። ደህና ደሩ።
ዛሬ የከበቡ በሙሉ ነገ አንድ ባንድ ይፈተናሉ። ሁሉም መች ካንተ ጋር ይዘልቃል። ፍጹም አትስማ የነሱን ቃል፣ በሐሳባቸው አትስማማ፣ አትቀበላቸው አትስማ። በክፉ ልማር ትያዛለ፣ አንዴ ከገባ ወስዶታል። ወንድሜ ሽሽ፣ ወንድሜ ሽሽ፣ ከክፉ ሐሳባቸው ሽሽ፣ ሽሽ፣ ወጣቱ ሽሽ ወጣቱ ሽሽ ከክፉ ሐሳባቸው ሽሽ። የዝሙት ኃጢአት ሲቀርብልህ ሩጥ፣ እንዳትታለል ንቃ እባክህ ሩጥ፣ እንደ ዮሴፍ አምልጠህ ሩጥ ሩጥ፣ በፍጹም ከቶ እንዳትቀመጥ ሰው አየኝ አላየኝ አትበል፣ ለትንሽ ሰኮንድ አትታል። ስሜትህን ተቆጣጠረ፣ ወጣት ነህና ሩጥ አመጣ። ሩጥ ወንድሜ ሩጥ፣ ወንድሜ ሩጥ፣ ከዝሙት ኃጢአት ሩጥ። ሩጥ ሩጥ ወጣት ሩጥ፣ ወጣት ሩጥ፣ ከዝሙት ኃጢአት ሩጥ። ዛሬ በትንሹ ስጣጣ ነገ ይመጣል ሌላ ጣጣ ደምህ በአልኮል ተመርዞ